ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ የካቲት 11 ቀን 2016 ዓመተ ምህረት ነው።
የወንድ ደግሞ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ሪሰርቨሮችን እነዚህ የአማራ ወጣቶች ከታገቱ
ሰኞ የካቲት 11 ቀን 1539 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ ከአርብ የካቲት 8 ቀን ጀምሮ የተጠናቀሩ ዜናዎችን እናሰማለን። በማስከተልም ከዝግጅት ክፍላችን የቀረቡ አተታዎችን አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
ደቡብ ወሎ ሃይቅ ሳውለድሬ ወረዳ 017 ቀበሌ በኦነግ ብልጽግና መከላከያና በጀግናው ፋኖ መካከል ውጊያ የተካሄደ ሲሆን ጥላት በነበራሮቹ አይቀጡ ቁጣት ተቀጥቷል። በተመሳሳይ በጎጃም ደጋዳሞት በሸዋ ደራጉን ደመስቀልና ደቡብ ጎንደር ጭምር በተለያዩ የአማራ አካባቢዎች የተደረጉ ባሉ ውጊያዎች ህፃን ደፋሪውና አራጁ የኦነግ ብልጽግና ሰራዊት እየተለበለበ ነው። ሸዋ ጠቅላይ ግዛት ሸዋሮቢት የአብይ አህመድ መከላከያ ሰራዊት ጸበልተኛና እረኞች ላይ በድሽቃ ጭፍጨፋ ጀምሯል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ትላንት ነው ምሽት አርማንያ ላይ የመከላከያውን ካምፕ መምታት የሚታወስ ነው። ሸዋሮቢት ዛሬም በሁሉም አቅጣጫ ከፋኖች ጋር ትልቅ ትንቅንቅ እየተደረገ ይገኛል። የአማራ ህዝባዊ ኃይል የእጅ ስጡ ጥሪ ተከትሎ አሁንም በርካቶች እጅ እየሰጡ በድርጅቱ ሊቀመንበር አቀባበል እየተደረገላቸው እንደየፍላጎታቸው እየተስተናገዱ እንደሆነም ታውቋል። ይህንን ጥቅምና በፋኖ በኩል የተደረገውን ጥሪም በርካታ ያገዛዙ ሰራዊት እየተቀበለውና ወደ ተግባር እየቀየረው እንደሆነም ለማወቅ ችለናል። ዜናውን በዝርዝር እናሰማለን። በአማራ ህዝባዊ ኃይል ፋኖ መሪው አርበኛ ዘመነ ካሴ ጥሪ መሰረት በመራዊ ከተማ በግፍ የተጨፈጨፉትን ንጹሃን ወገኖች ደም የመመለስ ዘመቻ ተጠናክሮ ቀጥሏል። በባህር ዳር ዙሪያ በአማራ ህዝባዊ ኃይል ፋኖ የጣናው መብረቅ ብርጌድ እና የኮሎኔል ታደሰ ሙሉነ ብርጌድ በጥምር በመሆን ከረፋዱ 5 ሰዓት ገደማ የጀመረው ኦፕሬሽን እስከ ምሽት 12 ሰዓት ድረስ ቀጥሏል። በአንድ ዙር የገባው የመከላከያ ኃይል ሙሉ በሙሉ ሲደመሰስ ከመራዊና ባህር ዳር በመካናይዝድ ድጋፍ ሰጭነት ተጨማሪ ኃይል ቢገባም በድጋሜ ቀለበት ውስጥ ገብቶ እየተደመሰሰ ነው። በዚህ ውጊያ ላይ ከእግረኛ በተጨማሪ በሶስት ፓትሮል መኪኖች ተጭነው የገቡ ቀይ መለዮ ለባሽ ኮማንዶዎች ሲደመሰሱ መሳሪያቸውም ገቢ ተደርጓል። በቋሪት ወረዳ 3 ነበልባል ብርጌዶች ታላቅ ጀብድ ፈጸሙ። በሻለቃ ዓለም ዘለቀ በቀጥታ የተመረው በገረመው እንዳወቅ ብርጌድ፣ በሻለቃ ዝናቡ ልንገረው በቀጥታ የተመረው በደጋዳሞት ብርጌድና በኢንጂነር ማንችሎስ በቀጥታ የተመረው በጣና ብርጌድ በጋራ በመሆን በተሰራ ኦፕሬሽን እጅግ አስደናቂ ድሎች ተመዝግበዋል። በዚህም በቋሪት ወረዳ መሽጎ ከነበረው 59ኛ ክፍለ ጦር አመራሮች ውስጥ 3ቱ መደምሰሳቸው ታውቋል። እነዚህም ኮሎኔል መሐመድ ሻምበል ደረጀና የስመረጀው እጃችን ላይ ያልደረሰ አንድ ሻምበል እንደሚገኝበትም ታውቋል። በዚህ ውጊያ 175 አባላት ያሉት ሁለተኛ ሻለቃ ጦር የተሳተፈ ሲሆን ነገር ግን በነበልባል ፋኖቻችን ተደምስሶ የአመራሮቹን አስከሬን በሄሊኮፕተር ይዞ መሄዱም ታውቋል። ባውደውጃው ሌሎች በርካታ መሳለቃዎችና የጋንታ መሪዎች መደምሰሳቸውም ተነግሯል። የወታደሮቹን በድን ለመሰብሰብ የመጣቸው አምስተኛ ሻለቃም ከባድ ምት ሲያርፍባት ለመመለስ ተገደደች። ከወገን በኩል ቀላል የመቁሰል አደጋ ያጋጠመ ሲሆን የተሰዋ እንደሌለ ከቦታው ለማረጋገጥ ችለናል። ፋኖች በበረት የተቀናጀ ተኩስ በመክፈት ድልን ተቀዳጁ። ዛሬ የፋሽቱ ብራኑ ጁላ ኮማንዶዎች እንደ ጅብ በሌሊት በበረት ወደ 04 ቀበሌ ጉዞ አድርገዋል። ፋኖች ደግሞ ገና ከመንቀሳቀሳቸው በፊት መረጃው ስለነበራቸው ደረታቸው መሬት ይዞ አይኖቻቸው አሻግረው ያዩ ጣቶቻቸው ምላጭ ጋር ተጣብቆ ተጠብቀዋቸዋል። ሲጠብቁ የነበሩት ኮማንዶዎች ወጥመድ ውስጥ ሲገቡ የፋኖች መሳሪያ እሳት እየተፋ በርካታ ጠላቶችን አርግፏል። ፋኖች ከመጣው ኃይል ውስጥ ቀላል የማይባለውን በተክሱ ግንባሩን ሲሉት ቀሪው የጥላት ኃይል ወደ 05 ቀበሌ አፈግፍጓል። ነገር ግን 05 ቀበሌ ደግሞ ሌላ የፋኖ ኃይል ተዘጋጅቶ እየተጠበቀ ነበርና በቆረጣ መመታቱም ታውቋል። ምንም እንኳን ማንነቱ እስካሁን ማረጋገጥ የተቻለ ባይሆንም በእነዚህ ጥቃቶች ያገዛዙ ከፍተኛ መኮንን መደምሰሱም ተሰምቷል። በአሁኑ ሰዓትም አገዛዙ ተጨማሪ ኃይል ወደ አካባቢው በመላክ መደበኛው ውጊያ እየተደረገ እንዳለም ምንጮች አስረድተዋል። በአገዛዙ ሳፍነው በአዋሽ 40 የታጎሩ ንጹሃን አደጋ ላይ መሆናቸው ተነገረ። ከደቂቃዎች በፊት በአዋሽ 40 በጣለው አውሎ ንፋስ የቀላቀለ ከባድ ዝናብ ምክንያት በግፍ የታጎሩት የአማራ ከፍተኛ ፖለቲከኞችና ጋዜጠኞች እንዲሁም አንቂዎች ከባድ ጉዳት ደርሶባቸዋል። ጋዜጠኛ በላይ ማናየና አቶ ስንታየው ቸኮልን ጨምሮ በርካቶች ከፍተኛ ጉዳት የደረሰባቸው ሲሆን ወደ አዋሽ 7 ሆስፒታልም እንደተወሰዱ ለማወቅ ችለናል። በአምቡላንስ እጥረት ምክንያት ሌሎች ወገኖቻችንም ከነጉዳታቸው ሜዳ ላይ እየተጠበቁ መሆኑን ለማወቅ ችለናል። ያገዛዙ በቀጣይ ሊሰራ ያሰበው ድብቅ ሴራ ቀድሞ ሊከሽፍ እንደሚገባ ተነገረ። አገዛዙ በ100 ሺዎች የመድፍና የሮኬት ቅንቡላዎችን እየገዛው ከመተኮስ ይልቅ በማለት የወገንን ኃይል ለመከፋፈል ያሰበው ስራ የጀመረበት ከባድ ሴራ እንዳለ የውስጥ ምንጮች ገልጸዋል። ይህ ሴራ ባጭሩ ተሰሚነት ያላቸውን የአማራ ምሁራኖች፣ የፋኖ አመራሮች ወይም ጋዜጠኞች ከህዝብ ለመነጠል ያልተናገሩትን ይህን አሉ የሚል ፕሮፓጋንዳ በመንዛት ከፍፍልና ጥርጣሬ ለመፍጠር ታስቦ እየተሰራ ይገኛል። ለዚህ ስራቸው ደግሞ በቴክኖሎጂና አርቲፊሻል ኢንተለጀንስ የታገዘ የድምጽና የምስል ቅጅ ያዘጋጁ እንደሚገኙ ምንጮች ጠቁመዋል። ይህ ዘመኑ ያፈራቸው የአርቲፊሻል ኢንተለጀንስ ውጤቶችን በመጠቀም ለፕሮፓጋንዳ የሚዘጋጀው ቅጅ በተለይ ከፍተኛ የፋኖ አመራሮችና ተጽዕኖ ፈጣሪ ጋዜጠኞችና አክቲቪስቶችን ያለመ እንደሆነም ታውቋል። ለዚህ ትኩረት መሳቢያነትም ሰሞኑን በመከላከያ የፌስቡክ ገጽ ላይ የፋኖ አመራሮች ባለመግባባት እርስ በርስ እየተፋቀሱ ነው የሚል ፕሮፓጋንዳ ለጥፈው ብዙዎች እያጣቀሱ ሲቀባበሉት የነበረ መሆኑም ይታወስ ነው። ፕሮፓጋንዳውን ከፎቶ ባለፈ የነሱን የድምጽና የፎቶ ሳምፕል በመጠቀም በቪዲዮም ጭምር አዘጋጅተውታል። እነዚህን የቪዲዮ ምስሎችን ታማኝነት እንዲያገኙ ወይም እንዳይተራጠሩ በሚያስነቃ መልኩ እየቆራረጡ መንግስትን ሲተቹ የነበሩ ሚዲያዎች ሽፋን እንዲሰጧቸው ሊጠቀሙባቸው እንደሚችሉም ታውቋል። በዚህ ስራ የኦሮሞ ብልጽግና የፋኖ አመራሮች እርስ በርስ የማይግባቡ በማስመሰል ሚዲያ ላይ በማራገብ ትግሉ ተስፋ የሚጣልበት እንዳልሆነ አድርገው እንደተናገሩ ማቅረብና ውዥንብር መፍጠር ነው። ይህን ሴራ እንኳን ገና ሳይተገብሩት አውቀንባቸው ይቅርና ሳናውቅ ተግብረውት ቢሆንም ማክሸፍና ወደፊት መገስገስ ግን ግድ ይላል። የቀጥረኛው አረጋ ከበደ መኪና በጀግኖች ተማረከች። ቀድሞ መኪና ገቢ ተደረገች። በቀጣይ በቅርቡ ባንደው መራዊ ከተማ በህዝብ አደባባይ ይሰጠናል። ቀጥረኛው አረጋ ከበደ አጃቢዎችን በቅርቡ አጥቷል። አሁን ደግሞ መኪናውን ገቢ ተደርጋለች። ሸዋ ጠቅላይ ግዛት አብዛኛው በፋኖ ኃይል ስር እየተዳደረ መሆኑን የሸዋ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ ተናገረ። አብዛኛው ከጥቁር አስፋልቶች ከሸዋ ሮቢት፣ ካጣይና ደብረ ብርሃን ውጭ ሁሉንም የገጠር ቀበሎች እያስተዳደርን ነው ብሏል። ብልጽግና መሞቱንና መቀበሩን ለህዝብ እያረጋገጠን ህዝባዊ መሰረት ያለው ህዝባዊ ቅቡልነት ያለው ህዝብ ሊያስተዳድር የሚችል የህግ አውጪ የህግ ተርጓሚና የህግ አስፈጻሚ የፍትህ መዋቅር አካሎች እየመረጥን ነው ሲል አክሏል። በራሳቸው አደረጃጀት የአካባቢውን ሰላም ይጠብቃሉ። ፋኖ እየገሰገሰ አቅጣጫው ወደፊት ብቻ ነው። በመጨረሻም ፋኖ የሰፈር ሚሊሻ አይደለም፣ አላማው አማራንና ታላቋ ኢትዮጵያን ነጻ ማውጣት ነው ሲልም መልእክቱን ቋጭቷል። በባህር ዳር ከተማ ይህን 3 ቀናት የፍተሻ ስልጠና በወሰዱ የሚሊሻዎችና ፖሊሶች የቤት ለቤት ፍተሻ እየተደረገ እንዳለ ለማወቅ ችለናል። እስካሁንም ቀበሌ 14 13 16 3 እና 8 ፍተሻ እየተደረገና ህጋዊ መሳሪያ ሳይቀር እየተነጠቀ እንደሚገኝም ታውቋል። አስገራሚው ነገር ደግሞ መረጃ ቴሌቪዥን ታያላችሁ እያሉ ቴሌቪዥን እስከ መስበር ከመድረሳቸው በተጨማሪ በግለሰቦች ቤት ጌጣጌጥ፣ ብርና ላፕቶፕ እየዘረፉ እንዳለም ታውቋል። ይህን ስምሪት እየመሩ ያሉትና ተሳትፎ ያላቸው ሰዎችን በስምና በፎቶ ይፋ ማድረግ እንደሚገባቸው ማሳሰቢያ ሰጥቷል። በደቡብ ጎንደር አንዳቤት ወረዳ የወነግ ብልጽግና መከላከያ በነበራሉ ፋኖ በተደረገበት ጥቃት ሙትና ስለኛ ሆኗል። በደቡብ ጎንደር አንዳቤት ወረዳ ንጹሃንን ሲረሽን ሴቶችን ሲደፍር የነበረው የወነግ ብልጽግና መከላከያ በነበራሉ ፋኖ በተደረገበት ጥቃት ሙትና ስለኛ ተደርጓል። ባለፉት ቀናት በተደረገው ውጊያዎች የአማራ ፋኖ በጎንደር የጉና ክፍለ ጦር አናብስቶች ጥላትን ድባቅ መጥተዋል። በዚህም በርካታ ጥላት ሲረግፍ ቀሪው የኦዴድ መከላከያ እየተለበለበ ይገኛል። በርካታ የቡድን ነፍስ ወከፍ መሳሪያዎችን ተማርከዋል። የመራዊ ደም በአስር እጥፍ መመለሱን ቀጥሏል። መራዊ ላይ ንጹሃንን ከጨፈጨፉት ውስጥ አንድም ሰራዊት እንዳላመለጠ ታውቋል። ይልቁንም ድጋፍና ሽፋን ሲሰጥ የነበረውን ዋጋውን አግኝቷል። ጨፍጫፊው ይጨፈጨፋል፣ በሰላም እጁን የሚሰጥ ደግሞ ለየፍላጎቱ ይቀጥላል ወይ ዳገባቡ በክብር ወደ ቤተሰቡ ይሸኛልም ተብሏል። የሉኖ ጦርነት የመራዊን ደም የመመለስ ብቻ ሳይሆን ሲፈስ የኖረውን ያማራን ደም መበቀል በመሆኑ እርምጃ ይቀጥላል። በቀጣይ የሉና ምራስ ዘመቻ ጥሪው ስርዓቱን ያከትምለታልም ሲሉም ገልጸዋል። በደጀን ወረዳ አባይ ሸለቆ ብርጌድ ድሎች እየተመዘገቡ እንደሆነ ተገለጸ። በደጀን ወረዳ አባይ ሸለቆ እስከ ምንጅ ቀበሌ ድረስ ፋኖቻችን ከወራሪው የፋሽስት ብርሃኑ ጁላ ሰራዊት ጋር እየተፋለሙ ይገኛል። የጥላት ኃይል በዚሁ አውደው ግንባር 2023 ማሰለፉም ታውቋል። በተመሳሳይ በባሶ ሊበን ወረዳ በደን ግንባርና በሉማሚ ዙሪያም ከፍተኛ ውጊያ እየተካሄደ ነው። በዚህም የጥላት ኃይል ተጨማሪ ኃይል ማስገባት እንዳይችል እንዲገታና የሎች አካባቢዎች ጥላትን ለመምታት በተጠንቀቅ እንዲቆሙ ያስፈልጋልም ተብሏል። አማራን ሊያጠፉ የተሰባሰቡት ባላብቶች ይፋ ሆኑ። ሰሞኑን መቀመጫውን አዲስ አበባ ያደረገው ያልከመ በየነ መንግስታት ቢሮ ኃላፊ ሆነው ከጥረኛው ያየህ አዲስ ባላብቶችን ሰብስቦ ጠርቶ ነበር። ከያየህ አዲስ በተጨማሪ ሌሎች ያገዛዙ አማራሮችም እንደነበሩም ታውቋል። የሰብሰባው ዋነኛ ዓላማ ወገናችሁን የአማራን ህዝብ ለምንጨፈጨፍበት የሎጂስቲክስ መግዣ የሚውል ገንዘብ አግዙን የሚል ነውም ተብሏል። በስብሰባው 200 ባላብቶች የተጋበዙ ቢሆንም የተገኙት ግን 23 ብቻ ነበሩ። ከነዚህም በላይነክ እንዴ ታደሰ ወረታ የጅር ፔትሮሊየም ባለቤት የሆነችው ግለሰብ የተወሰኑ የደቡብ ወሎ አካባቢ ባላብቶች ሌሎችም ተገኝተውበታል። ማን ተገኘ የሚለው መረጃ ብቻ ሳይሆን ማን ምን አለ፣ በአማራ ህዝብና ፋኖ ጉዳይ ማን ምን አቋም አለው የሚለውም ይፋ ሆኗል። የምዕራብ ጎንደር አማራ ፋኖ በደፈጣ በስርዓት ወታደሮች ድል ተቀዳጀ። የምዕራብ ጎንደር የአማራ ፋኖ ደጀኔ ብርጌድ አዲስ አበባላት ምረቃ የተናደደ የብልጽግና ወታደርና ሚሊሻ በጀግኖቻችን ፋኖች ላይ ጦርነት ከፍቷል። በጀግና 50 አለቃ ባበይ አባይ የሚመረው ደጀኔ ብርጌድ በሁለት ቦታ በመጠበቅ ጥላትን መቷል። በዚህም ከፍተኛ ቁጥር ያለው የኦዴድ ነግ ጦር ሙትና ቁስለኛ ሆኗል። አሁንም ውጥረቱ ተጠናክሮ እንደቀጠለም ተገልጿል። በሽንፈት የተናደደው ብልጽግና የጀግናው ፋኖ መላክ ስሜነን ሙሉ ቤተሰቦቹን ሚስቱና ልጆቹን አፍኖ ከሽንፋ ወደ ገንዳ ውሃ እንደወሰደባቸውም ደርሰንበታል። ወራሪው ሰራዊት በምዕራብ ጎንደር አስነዋሪ ተግባር ፈጸመ። በምዕራብ ጎንደር መሰማ ወረዳ የነጭ ወርቅ ምድር በምትባለው አካባቢ መንዶካ ሱዳን ጠረፍ ላይ በመቶ አለቃ ደጀኔ መንግስቱ ስም የተሰየመ ብርጌድ የተመሰረተ ሲሆን በእለቱ በርካታ ቁጥር ያላቸው አዳዲስ ሰልጣኞች ተመርቀዋል። ይህ አዲስ ሰልጣኝ ዓላማው የአማራ ፋኖ ከሱዳን ጀምሮ በአራቱም አቅጣጫ ያለውን የአማራ ጥላት አይቀጡ ቅጣትን ለመቅጣት እንደሆነ ተገልጿል። በሌላ በኩል በምዕራብ ጎንደር በቋራ ወረዳ ወደ ሀርባ ወይንም ወርቂት በሚባለው አካባቢ የወራሪውና ግፈኛው ጦር 50 ሙላት የተባለ ወጣትን ለፋኖ ታግዛለህ፣ መረጃ ታደርሳለህ በሚል በመደብደብ ገድለውታል። ይህንን አረመኔ ቡድን የሰራውን ግፍ ለመበቀል የነብሮ ብርጌድ ወደ ቦታው ማቅናቱን ተሰምቷል። ውጫሌ፣ መርሳ፣ ወጌሳ ከተሞች በፋኖ ቁጥጥር ስር መግባታቸው ተገለጸ። በኮሮኔል ፋንታውን ሙሃባው የሚመራው የአማራ ፋኖ በአራት አቅጣጫ ከደሴ የሚመጣው የአብይ አህመድ ጦርና የአድማ በታኝ የሚሊሻ ጥምር ጦር ወደ ውጊያ ቀጠነው እንዳይመጡ ሐይቅ ላይ በጀግኖች ተቆርጠዋል። ከሌሊቱ 11 ሰዓት ከ30 ጀምሮ በተደረገው ኦፕሬሽን የጥላት ጦር ይተማመንበት የነበረው በቁመት ልክ የተቆፈሩትን ቁንጥሮ ተብሎ የሚጠራውን ምሽግ በአስደናቂ የውጊያ ጥበብ በመደምሰስ ውጫሌ ላይ የነበረው ጥላት ጦር ሙሉ በሙሉ ተደምሷል። የጥላት ጦር ራሱን ለማዳን እየፈረጠጠ ወደ ቅድስት ቤተክርስቲያን ዩኒፎርሙን አውልቆ በፓካውስ እና በቁምጣ ቢገባም ከፋኖ መቅሰፍት ግን ሊያመልጥ አልቻለም። ዛሬ ከአፋር የተደባለቀው ሰራዊት ትላንት ውጫሌ ከተማ ላይ ሽልማት ፕሮግራም በማድረግ ሲጨፍር ያደረ ሲሆን አጠባብ ጀምሮ በተደረገ ጥቃት ወደ ታሪክነት ተቀይሯል። የአማራ ፋኖ ባደረገው አስደናቂ ተጋድሎ ውጫሌ መርሳ ወርጌሳ ከተሞች በፋኖ ቁጥጥር የተያዙ ሲሆን ብዛት ያለው መሳሪያም ገቢ ሆኗል። የአማራ ህዝባዊ ኃይል ፋኖ አባኮስተር ክፍለ ጦር ሽንዲ ከተማን ተቆጣጠረ። የአማራ ህዝባዊ ኃይል ፋኖ አባኮስተር ክፍለ ጦር ከሌሊቱ 10 ሰዓት ጀምሮ ባደረገው እላስ ጨራሽ ውጊያ ያገዛዙን ወታደሮች ሙትና ቁስለኛ ያደረገ ሲሆን የወንበርማ ወረዳ ዋና ከተማ የሆነችውን ሽንዲ ከተማን ተቆጣጥሯል። በተጨማሪም የአባኮስተር ክፍለ ጦር የፋይናንስ ዘርፍ ኃላፊ ፋኖ ዘመኑ ገረመው እንደገለጸው የወረዳው ሰላምና ደህንነት ኃላፊ አቶ ጠብቀው የሚባል ግለሰብ እስከ ጥቁር ክላሹ በአማራ ህዝባዊ ኃይል ነበልባል ፋኖች ተማርኳል። በሌላ በኩል ደግሞ የአባኮስተር ክፍለ ጦር አስተዳደር ኃላፊ ፋኖ ወርቁ ሙልጌታ እንደገለጸው ፋኖቹ አንድ ብሬን ጥቁር ክላሽን ጨምሮ የጥላትን ተተኳሽ ሬሽን በቁጥጥር ስር ማዋላቸውም ተገልጿል። በትላንትናው ዕለት ኦነግ ብልጽግና በጎጃም ትልሊ የድሮን ቅኝት ሲያደርግ መዋሉ ተገለጸ። ጥቃቱን ለማድረስ አቅጣጫ ይሰጠኛል ብሎ ተማምኖበት የነበረውም በፋኖ የተማረኩ የሰራዊቱ አባላት ይዘውት በነበረው መሳሪያ ላይ የተገጠመ አቅጣጫ ጠቋሚ ነበር። ይሁን እንጂ እናጅሬ አስቀድመው የደረሱበት ጉዳይ ስለሆነ አልተሳካለትም። ጀግኖቻችን የሚማርኳቸው ወይም እጅ የሚሰጡ ያገዛዙ ስራዊት አባላትና መሳሪያዎች ላይ ትናንሽ ጂፒኤስ አቅጣጫ መጠቆሚያዎች እየተገጠመላቸው ስለሆነ በፋኖቻችን እየተደረገ ያለው ጥብቅ ፍተሻ ተጠናክሮ መቀጠል እንዳለበትም የመረጃ ምንጮች ጠቁመዋል። አገዛዙ በመሸንችና ዙሪያ የሚገኙ ወጣቶችን እያፈሰ መሆኑ ተገለጸ። ወራሪው ሰራዊት ከአማራ የቁርጥ ቀን ልጆች ጋር የጀመረው ጦርነት እየተወሳሰበበት መሆኑን ሲገነዘብ በበርካታ አካባቢዎች ንጹሃንን መረሸን፣ በጅምላ ማሰርና ማሰቃየት የዕለት ከዕለት ተግባሩ ካደረገ ቆይቷል። ከሰሞኑ በመሸንቲ በተለይም ቆጥቆጥማ ተብሎ በሚጠራው አካባቢ የካቲት 5 እና 7 ተከታታይ ውጊያዎች መደረጋቸው የሚታወስ ሲሆን በዚህ አውደ ውጊያ ታላቅ ሽንፈት የገጠመው ይህ ስርዓት አሁን ላይ ንጹሃንን ቤት ለቤት እያፈነ እየሰወረ መሆኑ ታውቋል። ዛሬ በመሸንቲ በመሃል ገበያ ላይ ተኩስ በመክፈት በበርካታ ንጹሃን ላይ ጉዳት አድርሷል። ወጣቶችንም አፍኖ ወስዷል። የበቀል እርምጃ በሚመስል መልኩ የተፈጸመ ኢሰብአዊ የሆነ ተግባር ነው ያሉት የዓይን እማኞች መሸንቲ ገበያ ላይ የነበሩ ንጹሃን አማራዎች በኦነግ ብልጽግና መከላከያ በጅምላ ተጨፍጭፈዋል። በትላንትናው ዕለት በመሸንቲ ቅጥ ገበያ ለመገበያ ቤት የሄዱ ንጹሃን አማራዎች ላይ ከባድ መሳሪያ በመተኮስ የኦነግ ብልጽግና መከላከያ ሰራዊት በርካታ ንጹሃንን ጨፍጭፏል። ከሞት የተረፉትን እያሳደደ በጥይት ረሽኗል። የሟቾች ቁጥር እስካሁን ድረስ በውል አልታወቀም፣ እንደታወቀ ይፋ እናደርጋለን። በዳንግላ አናብስቶች ታላቅ ጀብድ ተፈጸመ። የአማራ ህዝባዊ ኃይል ፋኖ ቢትወደድ መንገሻ ጀንበሬ ብርጌድ በዛሬው ዕለት በዳንግላ ከተማ አካባቢ በሚገኘው በአገዛዙ የአብይ ወታደሮች ላይ ከፍተኛ ጥቃት ፈጽሟል። በተሰራው እጅግ አስደማሚ ኦፕሬሽን ያገዛዙ ወታደሮች ላይ ከፍተኛ ጉዳትም ደርሷል። በአሁኑ ወቅት ውጊያው የቀጠለ ሲሆን የተሰራውን ጀብድ፣ የገባውን ምርኮና ተያያዥ ጉዳዮች ሙሉ መረጃዎችን እንደደረሰን ይዘን እንቀርባለን። ፍኖተ ሰላም ከተማ የሚገኘው የኦነግ ጦር በትላንትናው ዕለት ንጹሃንን ረሸነ። የተረሸነው ወጣት በጃህቢ ጠናን ወረዳ ቀብሩ የተፈጸመ ሲሆን ፍኖተ ሰላም የሚገኘው የአብይ አህመድ ሰራዊት ሚሊሻና አድማ በታኝ ነፍሰ በላ ጥምር ጦር ሟቹ ቀብር ላይ የሚገኝ የፋኖ አባል ካለ በማለት ወደ ጃቢ ጠናን ወረዳ ተንቀሳቅሶ እንደነበር ተገልጿል። ገራይ ቀበሌ ገራይ የመጀመሪያ ደረጃ ትምህርት ቤት እና ዛምሪ የምትባል አካባቢ በነላሉ የአማራ ህዝባዊ ኃይል ፋኖ በጎጃም እዝ በአባይ ብርጌድ በፋኖ አበረ ምናሉ የሚመራው የፍኖተ ዳሞት ሻለቃ ጥቃት በመክፈስ ጠላትም ደምሷል። ተጨማሪ የጠላት ጦር መምጣቱን ያወቀው በመምህር መልካም ኮከብ የሚመራው ነበልባሉ ነብሮ ሻለቃ ተወሮሮ በመድረስ በጥምር ጥላትን አይቀጡ ቅጣት ቀጥቷል። የተረፈው ጥላት ወደ ፍኖተ ሰላም የፈረጠጠ ሲሆን በፍርጠጣ ላይ እያለ አንድ ባጃጅ ማቃጠሉም ተገልጿል። ይህ ውጊያ ለሶስት ሰዓት የቆየ ሲሆን ከ80 በላይ የጥላት ጦር የሞተ ሲሆን ቁስለኛና አስከሬን ይህ ዘገባ እስከተጠናቀረበት ድረስ እያጓጓዙ እንደሆነም ነበልባሎቹ ገልጸዋል። ከኦሮሞ አካባቢዎች ተፈናቅለው በደብረ ብርሃን ተጠልለው የነበሩ ተፈናቃዮች በግዴታ ወደ ወለጋ እየተመለሱ እንደሆነ ተገለጸ። ባለፉት 3-4 ዓመታት ከኦሮሞ አዲስ አበባ ዙሪያ የነበሩ አማራዎች በተረኞች ሀብት ንብረታቸውን ተዘርፈው የተሰወቻቸውን አስተው እድል የቀናቸው ተፈናቅለው በጊዜያዊነት በአማራ በርካታ አካባቢዎች ተጠልለው እንደሚገኙ የሚታወቅ ነው። በርካታ ተፈናቃዮች ተጠልለው የሚገኙው ደግሞ በደብረ ብርሃን ከተማ መሆኑ ግልጽ ነው። እናት አባታቸውን ያጡ፣ ልጆችን ወንድም እህቶቻቸውን ያጡ ብዙዎች ናቸው። ይሁንና እነኚህ ተፈናቃዮች ወደ ቀድሞ ቦታቸው በተለይም ወደ ወለጋ በጨለማ እየተጫኑ እየተሸኙ መሆናቸውን እንባ እየተናነቃቸው ተናግረዋል። አሁን በዚህ ሰዓት ህፃናት አዛውንቱ እየተላቀሱ የግፍግፍ ወደሚፈጸምባቸው ቦታ እየተጓጓዙ እንደሆነም ባጥኖት ገልጸዋል። የዕለቱ ዜና በዚህ አበቃ።
ውስጡን ካላጠሩት ላዩ አይጠራም። ሰማት እስከመቼ ብንልም የሚያስገርመን አይሆንም። በጣሊያን ወረራ ጊዜ የካቲት 12 ቀን 1929 ዓ.ም ሁለት አርበኞች በአዲስ አበባ ከተማ በግራዚኒያኒ ላይ ቦምብ ወርውረው ስለቆሰሉት የፋሽስቶቹ ወታደሮች ብዙ ሺህ ሰው በግፍ ጨርሰው መክረማቸውን በማስታወስ እስከዛሬ የካቲት 12 ቀን የሰማዕት ቀን ይከበራል። ሁለቱ አርበኞች የወሰዱት እርምጃም በአርበኝነት ሲፈረጅ ቆየ እንጂ ኋላ የሀፓ ሰው አስጨረሰ በሚል ሊተቹ እንደተነሱት ማፈሪያዎች የውግዘት ምክንያት አልሆነም። የሂትለር ናዚ ኃይልም አንድ ሰው ሲገደልበት መንደር ሙሉ ሰው አፍሶ ይጨርስ ነበር። ይህ ግን ትግሉን አላቆመውም። ቪየትናም፣ ካምቦዲያ፣ አሜሪካ ሀያል ነው ብለው አልገበሩም። አንድ ሆነው ተጋፈጡት፣ አሸነፉት እንጂ። ሰማዕትን ስንዘክር አኩሪ ገድላቸውን እንቀጥል በሚል መንፈስ እንጂ አገራችን ተጨንቃ ዛሬ ሙቱልኝ እስካለች ድረስ እንሰዋላታለን ለማለት እንጂ አቅም የለንም አንችላቸውም ብሎ በቀቢጸ ተስፋ ለመንበርከክ አይደለም። በታህሳስ መጨረሻም በአጼው ዘመን የተገደሉትን እነ ጥላሁን ግዛውና ተማሪዎችንም ስንዘክር መፈንቅል የሞከሩትንና ሕይወት የገበሩትን ታህሳሳውያን ስናስታውስ በአዎንታዊ የትግል መንፈስ እንጂ የታገለውን ሕዝብ አስጨረሰ ወዘተ ብሎ በአሳፋሪ ደረጃ ለማላዘንም አይደለም። አለመስዋዕትነት ስርየት ነጻነት የለም። በቤተ ክርስቲያን ላይ ኮሎኔሉና ዘረኛ ጭፍሮቹ ያመጡትን ጥቃት በመቋቋም የተሰዉ በርካታ ወገኖቻችን ሁሌም የሚዘከሩ እንጂ የሚረሱ ወይም አላቅማቸው የሚባሉ ሊሆኑ አይችሉም። ለዚህም ነው ሸብረክ ብለው ቃል ኪዳን ግዳጅን አፍርሰው ካገዛዙ ጋር ሊሞዳመዱ የተነሱትን በጥብቅ የምናወግዛቸው። በሰላም እንታገላለን ማለት እንጂ እጅ ሰጥተን ለዘረኞች እንንበረከካለን ማለት አይደለም። ሊሆንም አይችልም። ለዚህም ነው በሰላም ትግል ሽፋን ትግልን ደብዛውን ሊያጠፉ የሞከሩ ወኔቢስ ምሁሮችን አጥብቀን ስናወግዝ የቆየ ነው። የመብት አስጠባቂ ነን ብለው በረባይ ዘት መብት ብለው ሲሰለፉ፣ ሻማ ሲያበሩ፣ ገዳዮችን ሲያጋልጡና ሲያወግዙ ባለማየታችን ከነመሪያቸው ሲከስሙ ብዙም አላዘንላቸውም። የኮሎኔሉን መብት አስጠባቂ አካል ያው እንደተጠበቀው ለኮሎኔሉ ሽፋን ሊሰጥ፣ የተገደሉትን ቁጥር ቀንሶ ሊያቀርብ፣ አንድ ጎንዮሽ ዘገባ ሊያሰፍን ቆመ እንጂ የነሱ መሳሪያ ሌላ የሚያስከብር ሥራ ሲሰራ ያልታየና ሊታይም የማይችል ነው። ዘረኞቹን አጅበው ከርመው በወሳኝ ጊዜ ህዝብን ክደው ፍጅት ሲካሄድ አላየንም አልሰማንም በሚል ጭጫሉ ክፍሎች ከሃዲዎች ወይ ከማይካድራውና አማራ ፈጅ ወያኔ ጋር ተሰልፈው የቆዩ ክፍሎች ዛሬ ከመቅጽበት ከህዝብ ጎራ ተደባልቀን የኮሎኔሉን ጸያፍ ድርጊት ተቃዋሚ ነን ቢሉ ህዝብን ተደባልቀው ትግሉን ሊያደባዩ እንጂ እርቅ ብለው አጥቂ ሊደግፉ ሊረዱ እንጂ ለሌላ እንዳልሆነ ሁሉም አውቆ ሊያርቃቸው ሊያጋልጣቸው ይገባል። እርቅና መግባባት ወይም ሰላማዊ ትግል የሚባለውን ሁሉ ትግልን ለማፈል ትግልን ትቶ ለመንበርከክ ካዋል ነው ከባድ ስህተት ለመሆኑ ሊሰመርበት ሊታወቅ ይገባል። 27 ዓመታት ሙሉ ወያኔ የምን እርቅ ታገሉን ከቻላችሁ ሲለን የነበረውን መዘንጋት አይገባም። ቁርጠኛውን ትግል መላ ወይስ ዱላ ብለው ያወገዙትም እነማቹ ፕሮፌሰር ትግልን ጎርተው ወያኔን ተቀሙ እንጂ ያመጡት ጥቅም የለም። አስታራቂ ሽማግሌዎች ተብለውም የተኮረኮሉ የእስራኤልና የአሜሪካ ቀጥረኞች ወይም ህዝብን የካዱ ምሁሮችና ሴቶች ጥቅም የሰጡት ትላንትም ዛሬም ላገዛዙ እንጂ ለህዝብና ለሀገር አይደለም። አይተነዋል፣ ኖረነዋል፣ ተጎድተንበታልና ትምህርት አለመቅሰም ጅልነት ነው። ቤተክርስቲያንን ሊከፋፍል ሊያጠፋ በቃልና በዘለፋ ብቻ ሳይሆን በተጨባጭ ሰይጣናዊ እርምጃ የተነሳው ዘረኛ አገዛዝ ዓላማውና ግቡ ኢትዮጵያንና አንድነቷን ማክሰም ነው። ቃላት ቢደረድር ቢያደናግር ወዘተ ግቡ ያው ነው። እግር ኳስ ተጫዋቾች ሞሳ ሰራ ሸወደ የሚሉት አይነት ነው። ይህን ዘንግቶ ለማደናገሪያቸው ሰለባ መሆን ያስወቅሳል። ጥቃቱ አገር ላይ ነውና ሰርቶ አደሩ አርሶ አደሩ ወንድ ሴቱ ወጣት ሽማግሌው አገር ሰማዕትን ትጠይቃለችና በትግል ምላሽ ይስጣት። ዘረኛው ኮሎኔል ከናገዛዙ ይውደም። ድል ለኢትዮጵያና ኢትዮጵያዊነት። We are the ones.
አዲስ ስርዓት ለማን በአጼው ዘመን የአጼውን ስም በከንቱ ማንሳት በክብረ ነክነት ያስቀጣ እንደነበር ሁሉ በዘመነ ደርግ ደግሞ በአብዮቱ ላይ ለማሰር አሟርተሃል ወይም አስባሃል በመባል አያሌ ዜጎች ተረሽነዋል። ዛሬ ደግሞ ጉድ ሳይሰማ መስከረም አይጠባም ነውና ከራሱ ጎሳ ወይም ነገር ውጪ በመሆናቸው ብቻ አንዴ ጸጉረ ልውጥ ናችሁ ሌላ ጊዜ ደግሞ የአይናችሁ ቀለም አላማረኝም በሚል ፈሊጥ ለጎችን ሁሉ ከአጽመ ርስታቸው የሚያፈናቀል ጸረ ኢትዮጵያና ጸረ ትውልድ የሆነውን ወፍ ዘራሽ ወያኔን ጣለብን። ታዲያ ዱላ ወይስ መላ የሚለውን እንቶፈንቶ በተሰሙም እየፈረሰ ቀየውንም እንዲለቅ እየተገደደና ርስቱን እየተቀማ ላለው ድሃ አርሶ አደር ምን ትርጉም ይሰጣዋል? አድር ባይነትን በሰለጠነ ፖለቲካ ከሽኖና አሳምሮ ከወያኔ ጋር ለመተሻሸት ከሆነ እርሱ የተበላ መላ ነው። ይሁን እንጂ ነገርን ከውሉ ቡናን ካቦሉ ነውና ዱላም ተባለ መላ ሁለቱም የአንድ ትግል ስልት አካል አምሳል መሆን ይችላሉ። ሁለ ገብ ትግል ሲቀዘቅዝ በእጅ ሲፋጅ በማንኪያ እንዲሉ ለነገሩማ እንደዘመኑ ቅብቂ ምሁር ሳይሆን የአገራችን ገበሬኮ በደል ሲበዛበትና ውስጡ እረር ድብን ሲል ሳር ፍቃለው እንደማሽላ ነገር በሆዴ የተብላላ ይልና አንጎራጉራል። ቀጥሎም መሄድ መሄድ አለኝ መንኮልኮል መንኮልኮል አፌ ባይናገር ሆዴ ይዟል ተንኮል ይላል የመከፋቱን ብዛትና ልክ ለመግለጽ አንጀቱም እርር ትክን ይያለ። አስከትሎም አረ ተወኝ አገር አረ ተወኝ መንደር እየሰማሃውራ ያየሰናገር በማለት ማሳሰቢያ ሰነኝ ይቋጥራል። ነገር ዓለሙን አይቶ ደስ ካላለው ደግሞ ዳመናው ሲዳም ምን ይወረዛል ገደል ይዘገያል እንጂ መች ረሳል በደል ወተትሽፍታል እንኳን ሰው ሲበደል በማለት ምርጫውን ያስተካክላል። አያይዞም ረጥራኝ ወንዙ ረጥራኝ ዱሩ ላንተም ይሻልሃል ብቻን ከማደሩ በማለት ርችት አሰምቶ ይሽፍታል እንጂ ዱላ ወይስ መላ ያለ ራሱን አያማግጥም። የዚህ ሁሉ ችግር ምንጩ ወያኔና ህገ አራዊቱ ነውና በተቀነባበረ ህዝባዊ አመጽ መወገድ ይኖርበታል ማለት ነው። ድርብ ያብር አንበሳ ያስር ነውና የምናስረው አንበሳ ባይኖረንም የሚኒሊክ ቤተ መንግስት ሰፍሮ ባለው የአውሬ መንጋ ላይ መረባረቡ ግን ለነገ የማይባል ብሔራዊ ግዴታ ነው። ዛሬ አርሶ አደሩ ከቀየው እየተፈናቀለ መሬቱን ለዘመን አመጣሽ ወያኔ የክንድ የአረብና የፈረንጅ ቱጃሮች ከመስረከቡም በላይ ቀየውን እየለቀቀ በሚሰደድበት በርካታው የከተማው ኗሪ ህዝብ በውሃ አጥቶ በመብራትና ትራንስፖርት እጥረት እየተሰቃየ ከመሆኑም በላይ የሚበላው አጥቶ የበይ ተመልካች በሆነበት ህዝበ ሙስሊሙም ሆነ ህዝበ ክርስቲያኑ በነጻ ሃይማኖቱን ብሎም አምላኩን እንዳመልክ ወያኔ በካድሬዎቹ እያመሰው ባለበት ተማሪው አስተማሪው ነጋዴውና ቀታውስቱም ሆነ ምእመናኑ በአጠቃላይ እየታመሰ በሚገኝበት አገሪቱ እንዳለች በማህበራዊ ኑሮ ቀውስ እየተናጠች በፖለቲካና በኢኮኖሚ ቸነፈር እየተገረፈች በሚትገኝበትና በተመሳሳይ መልኩም በውያኔ ውስጥ የጦዘው ሽኩቻ በላይኛው በመካከለኛውና በታችኛው የአመራር አባላትና አካላት ውስጥ በመውረድ ድርጅታዊ ህልውናቸውን እየተፈታተነው ከመሆኑም በላይ ተለጣፊ ድርጅቶቹም ከዋኝ አጥተው እየተዝለፈለፉ ባሉበት ህዝቡን በበኩሉ በሚያመቸው አጋጣሚ ሁሉ ሰላማዊ ሰልፍ በመውጣት ድምጹን በሚያሰማበት ብሎም እንብተኛነቱን በተለያየ ስልት በሚያስተጋባበት በአሁን ወቅት ትግሉን ወደ ላቀ ደረጃ ለመውሰድ በበቂ የተደራጀ ኃይል እንደ አንድ ሰው የቆመ ህዝብና የተቀነባበረ የትግል ስልትና ስትራቴጂ መቀመር ይጠይቃል። ዛሬ ላይ ቆመን በርግጠኝነት ለመናገር አገራችን ኢትዮጵያ ለውጥ አርግዛ ጫንጫን እየተነፈሰች ትገኛለች። አዋላጅም አማላጅም ተሻለች። በተመሳሳይ መልኩም ያገራችን አየር እየተነፈሰ ያለው ያው ለውጥንና ለውጥን ብቻ ነው። ታዲያ በአገር ውስጥም ሆነ በውጭ አገር ያሉት ድርጅቶች ምን እያደረጉ ነው? ይሃፓስ የሚሉትና ተመሳሳይ ጥያቄዎች መልስ ማግኘት አለባቸው። ይሃፓ ደግሞ ደጋግሞ ግንባር በተግባር በተጨባጭ በአገር ቤት እንገናኝ ብሎ ላስተላለፈው የሀገር አድን ጥሪ መልስ የሰጠ ድርጅት መኖሩን እንጠራጠራለን። ይሃፓ ግን በበኩሉ ህዝባዊ ድርጅት እንደመሆኑ ህዝባዊ ጥያቄዎችን ማስተናገድ ብቻ ሳይሆን መመለስም መቻል አለበትና የአቅሙን ሁሉ ያደረገ ከመሆኑም በላይ ድርጅታዊ አቅሙን እየገነባ ይገኛል። እንደሌሎች ድርጅቶች ነገር ዓለሙን ረስቶ የወሬ ቁና መሆንና ባዘቦት ቀን በወሬ መጠመድን ግን በጭራሽ አይመርጥም። ህዝቡም ቁርጥ ያለው ቀን ሲመጣ በቆራጥነት ወያኔን በሚገባው ቋንቋ ሊያናገረው የሚችለው ያው ኢሃፓ መሆኑን ጠንቅቆ ያውቃል። ስለዚህ ኢሃፓ ድርጅታዊ አቅሙን በመገንባትና አይቀሬውን ህዝባዊ ግዳጅ መወጣት አለበት ማለት ነው። ትግሉንም በቀጣይነት ለመምራት ሆነ ለማስተባበር ድርጅታዊ ብቃቱን ማሳየት መቻል የግድ ይሆናል ማለት ነው። ናም ኢሃፓ አንጋፋና በሳል የፖለቲካ ድርጅት እንደመሆኑ መጠን በተመክሮም ላቅ ያለ በአደረጃጀቱና በራዩም የገዘፈ ጠንካራና በሳል ድርጅት መሆኑ ግልጽ ነው። ባሳር በመከራ የተፈተነች ህይወት ያለው ፍጹም ነው እምነቴ የትግሉ ነው ህይወቴ ብሎ በመነሳት ሁለት አምባገነን አገዛዞችን አንበርክኮ ሶስተኛውን ለመጣል እየታገለ ያለ በሳል የፖለቲካ ድርጅት እንደመሆኑ መጠን በተመክሮም ላቅ ያለ በአደረጃጀቱና በራዩም የገዘፈ ዝና ያለው ድርጅት መሆኑ የማይካድ ሐቅ ነው። በሂደትም ውስብስብ የሆነውን የኢትዮጵያን ፖለቲካዊ ማህበራዊና ዲፕሎማሲያዊ ከበባ ሰብሮ ከመውጣትም አኳያ ሁለንተናዊ አቅሙን አጠናክሮ ቀጥሏል። ነባርና ዘመን አመጣሽ ጠላቶቹንም እንዳመጣጣቸው እየመከተና ቅስማቸውን እየሰበረ ማንነታቸውንም ለህዝብ እያጋለጠና ለብሔራዊ ትግሉም አቅጣጫን በማስጨበጥ ረገድ ጎላ ያለ ብሔራዊና ታሪካዊ ሚናውን እየተጫወተ ይገኛል። ኢሃፓ የፓርቲ ፖለቲካም ሆነ የመድብለ ፓርቲ ባህል ጭራሽ በሌለበት ስነ መለኮታዊ እንጂ ህዝባዊ መንግስት የሚለው ጽንሰ ሐሳብ ገና ባዕድ በሆነባት ኢትዮጵያ ውስጥ ተወልዶ የዲሞክራሲና የነጻነት መንፈስ እንዲፈካ ፖለቲካዊ ተስፋና ፍላጎት እንዲስፋፋ የኩልነትና የፍትህ ስሜት እንዲንሰራራ የመሻሻልና የድገት ፍላጎት እንዲጠነክር የህግ የበላይነት እንዲሰፍን የህዝቦችን እኩልነት ማከል አደረገ ብሔራዊ አንድነት የታገለና እየታገለ የቀጠለ ድርጅት ነው። ስለዚህም በወርድና በስፋቱ በቅርስና ይዘቱም ሆነ በስነ ምግባሩ ኢትዮጵያዊነቱን በመጠበቅ ሰፊና ብሔራዊ ሆኖ ነው የቀጠለው። እንደ ጎሰኞችም ሳይሆን በአወቃቀሩም ሆነ በአደረጃጀቱ ህብረ ቀለምና ኩሩ ኢትዮጵያዊ ድርጅት ነው። ወለም ዘለም ፋይል ኡነቱን ተናግሮ መሸበት ማደር የሚለውን በሂል የኖረ ድርጅት ነው። በመሆኑም ኢሃፋ ከማንም በፊት ጎሳ የሚለውን የውያኔ ነጠላ ዜማ ያጋለጠ ብቻ ሳይሆን በዱር በገደሉም በይፋ የተዋጋቸውና እየተዋጋቸው የቀጠለ ኢትዮጵያዊ ኃይል ነው። ባጭሩ ኢሃፋ ትምክተኝነትንም ሆነ ጠባብ ብሔርተኝነትን ከአንድ ባህር የተቀዱ የህብረተሰብ ጠንቆች ናቸው ብሎ ያምናል። በመሆናቸውም ሰውን በሰውነቱ ሳይሆን በዘር ግንዱና በቆዳው ቀለም ከፍና ዝቅ አድርጎ ከማየት አባዜ የመነጩ አሉታዊ ስሜቶች በመሆናቸው እጣ ፈንታቸው ከወያኔ እልፈት ጋር የተቆራኘ መሆኑን ያምናል። ጎሰኝነት የአንድነት ተውሳክ ነው። በይዘቱም የዘር ፖለቲካ በመሆኑ ጸረ ስብና ጸረ ዴሞክራሲ ጸረ አንድነትና ጸረ ሰላም ከመሆኑም በላይ በዘረኝነት የተለከፉ ፖለቲከኞች ሁሉ ከሰው ተራ የወጡ አረመኔዎች ናቸው። የሀገራችን ፖለቲካ ብሎም በትረ መንግስቱ ከሁለቱ ስሜቶች በላይ በሚያስብ በሳልና ሀገራዊ መንግስት እስካልተተካ ድረስ ስንቅና ትጥቃቸው ቂምና ቁርሾ ለሆነው ትምክተኞችና ጠባብ ብሔርተኞች ተመቻችተን እንቀጥላለን ማለት ነው። ስለዚህ የዜጎችን እኩልነት ማከን ያደረገ ብሔራዊ አንድነትን መገንባት ብሎም ህዝብ በቀጥታም ሆነ በተዘዋዋሪ በትረ መንግስቱን የሚቆጣጠርበት የህግ የበላይነት የተረጋገጠባትና የሰው ልጅ በሰውነቱ የሚከበርባት ኢትዮጵያን በመፍጠር የሁለቱን ኢሰባዊ ስሜቶች ደብዛ ማጥፋት ይቻላል። ለዚህም ነው ኢሃፓ በወርድ በስፋቱ ባወቃቀሩም ሆነ ባደረጃጀቱ ህብረ ቀለምና ኩሩ ኢትዮጵያዊ በመሆኑ ጨክ ነው የሚጠሉት። በአንጻሩ ደግሞ አባላቱና ደጋፊዎቹ በጣም ይኮሩበታል። የአባላትና ደጋፊዎቹ ጽናት፣ እምነት፣ ጥልቅ ያገር ፍቅር ስሜታቸውና ወንያቸው የማይነጥፈውን በቀጣይነት ለሚታገሉለት ነጻነት፣ እኩልነት፣ ዴሞክራሲ ብሔራዊ አንድነትና ሉዓላዊነት አስተማማኝ የትግል መሳሪያቸው መሆኑን ጠንቅቀው ስለሚረዱ ነው። የፖለቲካ ንቃት፣ ጥራት፣ ብስለትና ብቃታቸው እንዲሁ በቀጣይነት የሚመነጨው ከዚሁ ቋሚ ከሆነው የድርጅታቸው መተክል ነው። ለእናት ሀገራቸው ቀናይ በመሆናቸው ዓላማቸው፣ ፍልስፍናቸው፣ ርዕዮተ ዓለምም ሆነ አጀንዳቸው ኢትዮጵያዊ ነው። በመሆኑም ጠባብ ብሔርተኞች ወያኔና ለወያኔ ሁለት ሆድ ያላቸው መሃል ሰፋሪዎች ሁሉ ይጠሏቸዋል። ይህ ደግሞ ጸጋቸው ነው። ኢሃፓና አባላቱ ለሀገራቸው ያላቸው ፍቅር ፍጹም የማይጠፍ ከመሆኑም በላይ በገንዘብና በንዋ የሚለካ ሸቀጥ እንጂ ፍቅር አለመሆኑን ጠንቅቀው ያውቃሉ። ለዚህም ነው ሞቅ ደመቅ ሲል አጉል መኮፈስ ዘጭ ረጭ ሲል ጭራሽ መረበሽ የማይታይባቸው። ለዚህ ነው ወያኔና መሰሎቹ የኢሃፓስም በተነሳ ቁጥር ጭልፊት እንደሳታት ዶሮ ጭር የሚሉትና የሚረበሹት። ስለዚህ ወያኔና ስራቱ በተቀነባበረ የህዝብ አመጽ መወገድ አለበት ከተባለ ኢሃፓን ጥሎ ጉዞ አይሆንም። ኢሃፓ ዛሬም እንደ ትላንቱ ነገም እንደ ዛሬው በትግል መሞት ህይወትን እየዘመረ ሊሞት አንድ ሐሙስ በቀረው ወያኔ ላይ የአገር አድን ዘመቻውን ከኢትዮጵያ ህዝብ ጎንና አንድነት ኃይሎች ጋር በመተባበር ትግሉን ለማጧጧፍ ዝግጁ ነው። ለዚህም ዛሬም እንደትላንቱ ከሩቅ ሳይሆን በቅርብ በትግሉ ሜዳ ከህዝባችን ጋር አንድ አካል አንድ አምሳል በመሆን ከወጣቱም ከአዛውንቱም ከሴቱም ከወንዱም ጋር በመዋሃድ የጋራ ጠላትን በጋራ መጥቶ የጋራ እጣ ፈንታችን በጋራ ለመወሰን በሚደረገው ወሳኝ ፍልሚያ ላይ ይገኛል። ወቅቱ የሚጠይቀውም ተጣማጅ አርበኛን እንጂ ዱላ ወይስ መላ በሚል የአፍዝ አደንግዝ ፖለቲካ መጠመድን አይደለም። ስለዚህ የአንድነት ኃይሎች ሁሉ በመተባበር ህዝብም እንደ አንድ ሰው መንቀሳቀስ ይችል ዘንድ ኃይልና አቅማቸውን ማስተባበር በወያኔ ላይ የማያዳግም እርምጃ መውሰድ ያለባቸው ጊዜ አሁን ነው። ወደፊት በሉለት ይለይለት ነው ነገሩ። እናቸንፋለን።
Good morning.